የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መስከረም 7 2016 ዓ.ም ተብረት መሰናዶ ጀመረ። በአማራ ክልል የተለያዩ አካባቢዎች በቀጠለው የተኩስ ልውውጥ እንቅስቃሴ መገደቡን ነዋሪዎች ገለጹ።
በጣም ከፍተኛ ተኩስ ነው ያለ። አሁን በቃ እዚሁ ተኩስ ላይ ከባድ ተኩስ ላይ ነው ያለ። በዚህ በየራባ በአዲስ አበባ መስመር፣ እንደገና በዚህ በረቡ ገበያ መስመር
ቅዳሜ ሙሉ ቀን ተኩስ ነው የነበረው። በተለምዶ ደንበጫ በፍነት ሰላም ወይም በባህር ዳር መውጫ የሙላለም ችግኝ የሚባላል እዚያ ላይ ነው ተኩስ እየተካሄደ ያለው ለተከታታይ 3 ቀናት።
ሆስፒታል ላይ አሁን አገልግሎትን እየሰጠ ያለ ባለሙያ ትናንትና ጠዋት የመጣ ነው።
ቀደም ሲል የሰማችሁት በአማራ ክልል የተለያዩ አካባቢዎች የሚኖሩ ነዋሪዎችና እንዲሁም ደግሞ አንድ የሕክምና ባለሙያ ነው። ከዜና በኋላ በአብይ ርዕስ ጉዳዩን ይዘነዋል። ሌሎች ዘገባዎችም ይኖሩናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብራችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ በአርትዖቱ የምሽቱ ዋና አዘጋጅ በመሆን አብራን ትቆያለች። እንዲሁም ደግሞ ከተለያዩ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪም በቪኦኤ አምሃሪክ የፌስቡክ ገጽና እንዲሁም ደግሞ ድረ ገጽ ላይ ትከታተሉ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ ግጭት ለማቆም ስምምነት ላይ ቢደረስም የጦር ወንጀሎች መፈጸማቸውን ቀጥለዋል ሲል የተባበሩት መንግስታት ድርጅት ማስታወቁ፣ በጀርመን የኤርትራውያን በዓል ላይ በተፈጠረ መጠነ ሰፊ ግጭት በርካታ ሰዎች ጉዳት እንደደረሰባቸውና 3 የምዕራብ አፍሪካ ወታደራዊ መሪዎች የጸጥታ ስምምነት መፈራረማቸው ይገኙበታል። ወደ ዝርዝሩ እናልፋለን። የፌዴራል መንግስትና የትግራይ ክልል ኃይሎች ግጭት ለማቆም ስምምነት ከተፈራረሙ ከአንድ ዓመት በኋላም ኢትዮጵያ ውስጥ የጦር ወንጀሎችና በሰዎች ላይ የሚፈጸሙ ወንጀሎች መቀጠላቸውን የተባበሩት መንግስታት ድርጅት ባለሙያዎች ሰኞ ዕለት ይፋ ባደረጉት ሪፖርት አስታወቁ። ባለፈው ዓመት ህዳር ወር በይፋ በቆመው የሁለት ዓመት ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል። በሁለቱም በኩል ያሉ ወገኖች ጅምላ ግድያ፣ አስገድዶ መድፈርና የዘፈቀደ እስርን ጨምሮ ጭካኔ የተሞላባቸው ወንጀሎችን በመፈጸም እርስ በርስ ቢወጃጀሉም ሁለቱም ለተፈጸሙት የመብት ጥሰቶች ኃላፊነት አልወሰዱም። የተባበሩት መንግስታት ድርጅት ለኢትዮጵያ ያቋቋመው ዓለም አቀፍ ሰብአዊ ባለሙያዎች ኮሚሽን ሊቀመንበር መሐመድ ቻንዴ ኦትማን ከሪፖርቱ ጋር ባወጡት መግለጫ ስምምነቱ አብዛኛውን ውጊያውን ቢያስቆምም በሰሜን በተለይ በትግራይ ያለውን ግጭት ማስቆም አልቻለም፣ የተሟላ ሰላምም አላስገኘም ያሉ ሲሆን በኢትዮጵያ ያለው ሁኔታ እጅግ በጣም አሳሳቢ መሆኑን አስምረውበታል። ኮሚሽኑ በሪፖርቱ በትግራይ ክልል የሚፈጸመው የሰብአዊ መብት ጥሰት መቀጠሉንና አሳሳቢ መሆኑን ገልጾ የኤርትራ መከላከያ ሰራዊት በንጹሐን ዜጎች ላይ ጥቃት ማድረሱን አመልክቷል። በጦርነት ወቅት ወታደሮቿን ልካ ከኢትዮጵያ መንግስት ጎን የተዋጋችው ኤርትራ ወታደሮቿ በትግራይ ክልል ግፍ ፈጽመዋል በሚል በነዋሪዎችና ከመብት ተቋማት የሚቀርብባትን ውንጀላ ውድቅ አድርጋለች። የመብት ጥሰቶች በፌዴራል መንግስቱ ተፈጽመዋል ወይም ችላ ብለዋል ያለው የኮሚሽኑ ሪፖርት መንግስት ህዝብን ከውጭ ኃይሎች ወይም በምዕራብና በደቡብ ትግራይ ከሚገኙ የአማራ ሚሊሻዎች የሚፈጸሙ ጥቃቶች የመጠበቅ ግዴታውን አልተወጣም ብሏል። የኢትዮጵያ መከላከያ ኃይሎች፣ የኤርትራ መከላከያ ኃይሎችና አጋር የክልል ልዩ ኃይሎች ሰፊና የተቀናጀ ጥቃት በንጹሐን ሰዎች ላይ መፈጸማቸውን አመልክቷል። የሁሉም ኃይሎች አባላት በሰው ልጆች ላይ የሚፈጸሙ እንደ ግድያ፣ ማሰቃየት፣ አስገድዶ መድፈር፣ የወሲብ ባርነትና የእስር ባርነት እንዲሁም ሌሎች ከባድ ነጻነትን የመንፈግ ወንጀሎች ፈጽመዋል ሲልም ሪፖርቱ ጨምሮ አብራርቷል። የኢትዮጵያ መንግስትና የጦር ኃይሎች በበኩላቸው ወታደሮቻቸው በራሳቸው ወይም ከኤርትራ ኃይሎች ጋር ሆነው ሰፊ ወንጀል ፈጽመዋል የሚለውን ክስ በተደጋጋሚ ውድቅ በማድረግ የደረሱ ጥቃቶችን እንደሚያጣሩ ቃል ገብተዋል። የአማራ ክልል ባለስልጣናትም በተመሳሳይ የክልሉ ኃይል በአጎራባቹ ትግራይ ክልል የመብት ጥሰት ፈጽሟል መባሉን እንደማይቀበሉት ገልጸው አስተባብለዋል። በጀርመን ደቡብ ምዕራብ አቅጣጫ በመትገኛው ስቱትጋርት ከተማ ውስጥ በተካሄደ የኤርትራውያን የባህል አውደ ትርኢት ወይም ፌስቲቫል ላይ በተፈጠረ አለመረጋጋት ቢያንስ 26 የፖሊስ አባላትን ጨምሮ በርካታ ሰዎች እንደተጎዱ የገለጸው የጀርመን ፖሊስ 228 የኤርትራ ተቃዋሚዎች እንደታሰሩም አስታውቋል። ባለፈው ሳምንት ቅዳሜ ከቀትር በኋላ ዝግጅቱ ከመጀመሩ ጥቂት ቀደም ብሎ ወደ 200 የሚደርሱ ተቃዋሚዎች በዓሉ የተከበረ በነበረበት ስፍራ ተሰብስበው ድንጋይ፣ ጠርሙስና ሌሎች ቁሳቁሶችን በፖሊስ አባላትና በታዳሚዎች ላይ መወርወር እንደጀመሩ ተገልጿል። የስቱትጋርት ፖሊስ ምክትል ኮሚሽነር ካርስተን ሆፍሌ እንደተናገሩት በበዓሉ ስፍራ የታደሙት 300 የሚደርሱ የህግ አስከባሪ አባላት በሁለቱም ተጻራሪ ቡድኖች መካከል በተፈጠረው ከፍተኛ ግጭት መካከል አጣብቂኝ ውስጥ ገብተው ነበር። ኮሚሽነሩ አክለው የአመጹ ስፋትም ሆነ ኃይል በዚህ መጠን ይሆናል ተብሎ አልተገመተም ብለዋል። በግጭቱ 32 ሰዎች ሲቆስሉ 26ቱ ፖሊሶች፣ 4ቱ የበዓሉ ተሳታፊዎችና 2ቱ ተቃዋሚዎች እንደሆኑ ተመልክቷል። የቅዳሜው ተቃውሞ በጀርመንና በሌሎችም አካባቢዎች በተዘጋጁ የኤርትራ ባህላዊ ዝግጅቶች ላይ ከተከሰቱ ወቅት ተከታታይ አለመረጋጋቶች መካከል አንዱ ነው። በሐምሌ ወር በምዕራብ ጀርመን ጊስን ከተማ በተፈጠረ ተመሳሳይ ግጭት 22 የፖሊስ አባላት ጉዳት ደርሶባቸው እንደነበር ይታወሳል። የኤርትራውያን ባህል አውደ ትርኢቱ ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስት ቅርብ እንደሆኑ በሚነገርላቸው አካላት እንደተዘጋጀ ተገልጿል። በፕሬዝዳንቱ ጨቋኝ መንግስት ግፍ ተፈጽሞብናል በሚሉ በአስር ሺዎች የሚቆጠሩ ኤርትራውያን ሀገሪቱን ጥለው ወደ አውሮፓ ተሰደዋል። በተከታታይ የተከሰቱ ያሉት እነዚህ ግጭቶች በውጭ የሚኖሩ ኤርትራውያን መካከል እየሰፋ የመጣውን ጥልቅ መከፋፈል እንደሚያሳይም ተመልክቷል። የቡርኪና ፋሶ፣ ማሊና ኒጀር ወታደራዊ አመራሮች ባለፈው ሳምንት መጨረሻ የጋራ መከላከያ ስምምነት ተፈራርመዋል። ሶስቱ የጁንታ መሪዎች ሊፕታኮ ጉርማ የተሰኘውን ቻርተር የተፈራረሙት የሳህል ግዛቶች ጥምረትን በማቋቋም ነው። ስምምነቱ ስያሜውን ያገኘው የሶስቱ ሀገራት ድንበሮች ከሚገናኙበት አዋሳኝ ክልል ነው። ስምምነቱን ተከትሎ የማሊ ወታደራዊ መሪ ኮሎኔል አስሚ ጎይታ ባወጡት መግለጫ ከቡርኪና ፋሶና ኒጀር መሪዎች ጋር የሳህል ቀጠና ሀገራትን ጥምረት በመመስረት ሊፕታኮ ጉርማ ቻርተርን የፈረም ነው የሁሉም ህዝቦች የጋራ ጥቅም የሚሆን መከላከያ እርዳታ ለማቋቋም ነው ብለዋል። ሶስቱ ጎረቤት ሀገራት ከአክራሪ ሽብርተኞች ጥቃት ስጋት ያለባቸው ሲሆን አዲሱ የጋራ ስምምነት አንዳቸው አንዳቸውን ከጥቃት ለመጠበቅ የሚያስችላቸው መሆኑ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የከርሰ ምድር ዘይት ጥቅም ላይ መዋልን ማስቆም ወደሚቻልበት ሁኔታ የሚወስድ እርምጃ እንዲወስዱና ለኢፍትሐዊ የተፈጥሮ አካባቢ አያያዝ መፍትሄ እንዲያበጁ ተጠየቁ። ጥያቄውን ያቀረቡት የከርሰ ምድር ዘይትን መጠቀም እንዲቆም ግፊት ለማሳደር ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ ትላንት እሁድ በተካሄደ ሰልፍ በወጡ በአስር ሺዎች የሚቆጠሩ ተሟጋቾች ነው። የዓለም መሪዎች የተባበሩት መንግስታት ድርጅት 78ኛ ጠቅላላ ጉባኤ ላይ ለመካፈል ኒውዮርክ የሚገኙ ሲሆን መሪዎቹ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ መቋቋም፣ ፍትሐዊ ሽግግርን ማፋጠን በሚቻልባቸው መላዎች ላይ የሚመክሩበት የአየር ንብረት ስብሰባ ከነገ በስቲያ ረቡዕ እንደሚጀመር ተነግሯል። መሪዎች ሁልጊዜ ስለ መፍትሄ ይወያያሉ፣ ስለ ዋናው ቁልፍ ጉዳይ ግን አያነሱም። የአየር ንብረት ቀውስን እየፈጠረ ያለው የከርሰ ምድር ዘይትን መጠቀም ነው ስትል በሰልፉ ላይ የተገኘችው ዩጋንዳዊት የአየር ንብረት ተሟጋች ቫኔላ ናካቴ አስተያየቷን ሰጥታለች። ፍራይዴይስ ፎር ፊውቸር የሚባል ተቋም አባል የሆነች ሌላ ሰልፈኛም በአየር ንብረት ስብሰባው ላይ ባይደን ያለመገኘታቸው ነገር እንዳሳዘናት ገልጻ፣ በሚቀጥለው ዓመት በሚካሄደው ምርጫ የወጣቶችን ድምጽ ማግኘት ከፈለጉ የከርሰ ምድር ዘይት ቁፋሮ ብዝበዛና ጥቅም ላይ መዋልን ማስቆም እንዳለባቸው አሳስባለች። ዓለም በከርሰ ምድር ዘይትና ነዳጅ ላይ ያላት ጥገኝነት እንዲያበቃ የሚጠይቀው ንቅናቄ አካል የሆኑ ተመሳሳይ ሰልፎች በብዙ ሀገሮች ውስጥ እየተካሄዱ ነው። የትላንቱ የኒውዮርክ ትዕይንት ህዝብ ቢያንስ 75,000 ሰው መውጣቱን አዘጋጆቹ አስታውቋል። ባለፈው ሐምሌ በታሪክ ተመዝግቦ የማያውቅ የአካባቢ ግለት በዓለም ዙሪያ የደረሰ ሲሆን፣ ቀደም ሲልም በሰኔ ካናዳ ውስጥ የተነሳው ሰደድ በካይ ጢስ መላይቱን ኒውዮርክና ሰሜን ምስራቅ ዩናይትድ ስቴትስን ለቀናት ሸፍኗል። ዩናይትድ ስቴትስ ከግዙፎቹ ዘይት አውጭና ተጠቃሚ ሀገሮች መሪዋ ስትሆን በመጪዎቹ 26 ዓመታት ውስጥ በዓለም ላይ ከሚካሄደው የከርሰ ምድር ዘይት ብዝበዛ ሲሶ በአሜሪካ ፍላጎት የሚፈጸም መሆኑን የአየር ንብረት ደህንነት ተሟጋቾች እየተነበዩ ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዶቻችን ወደ ኤደን ልመልሳችሁ።
ስመኝሽ ቆየን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። ኤደን ገረመው መሰናዶውን እየመራው፣ ጽዮን ግርማ በአርትዖቱ፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር፣ ግርማ ደገፋና ሲሳይ አሸናፊ የምስልና ድምፅ ቅንብሩን በመከወን እንዲሁም ደግሞ አበባየው ገበያው ዌብና ማህበራዊ ድረገጽ ፕሮዲሰራችን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ወደ ያዝነው አብይ ዘገባ እንሻገር። በአማራ ክልል በተለያዩ አካባቢዎች በቀጠለው የተኩስ ልውውጥ እንቅስቃሴ መገደቡን ነዋሪዎች ገለጹ። በአስቸኳይ ጊዜ አዋጅ ስር በሚገኘው አማራ ክልል የተለያዩ አካባቢዎች በኢትዮጵያ መከላከያ ሰራዊትና በፋኖ መካከል የሚደረገው የተኩስ ልውውጥ መቀጠሉን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ነዋሪዎቹ የተኩስ ልውውጡ ከትላንት አንስቶ በደብረ ማርቆስ፣ ደንበጫ፣ ፍኖተ ሰላም፣ አማኑኤልና አካባቢዎቹ እንዲሁም በሰሜን ሸዋ ዞን ሸዋሮቢት ከተማና ዙሪያው እንደቀጠለ፣ ሲቪሎችንም መጎዳታቸውን ጨምረው ተናግረዋል። ከተጠቀሱት ከተሞች አንዱ የሆነው ደብረ ማርቆስ የተቀናጀ ስፔሻላይዝድ ሪፈራል ሆስፒታል ሜዲካል ዳይሬክተር አብዬ ዘለቀ በተኩስ ልውውጡ ጉዳት ደርሶበት ለሕክምና ሆስፒታል የገባ ሰው እንደሌለ ተናግረዋል። ዘጋቢዎቻችን ያጠናቀሩትን ሀብታሙ ስዩም እንደሚከተለው ያቀርበዋል።
የግጭት መባባስን ተከትለው የአስቸኳይ ጊዜ አዋጅ በታወጀበት በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚደረገው የተኩስ ልውውጥ መቀጠሉን የአሜሪካ ድምፅ ያነጋግራቸው ነዋሪዎች ገልጸዋል። ለደህንነታቸው ስለሚሰጉ ስማቸው ለአየር እንዳይበቃ የጠየቁ አንድ የደብረ ማርቆስ ከተማ ነዋሪ ከፍተኛ የተኩስ ድምፅ በመሰማት ላይ እንደሆነ በስልክ ተናግረዋል።
እየሰማሁ ካልሆነ በጣም ከፍተኛ ተኩስ ነው ያለ። አሁን በቃ እዚሁ ተኩስ ከባድ ተኩስ ላይ ነው ያለ። በዚህ በየራባ በአዲስ አበባ መስመር፣ እንደገና በዚህ በረቡ ገበያ መስመር እና ከፍተኛ ውጊያ ነው ያለ። ወደ ህዝብ ነው የወደቀው ከባድ መሳሪያው። ትላንትናም ፍኖተ ሰላም አንድ እናት ላይ ከባድ መሳሪያ ከአውሮፕላን ጥቃት ደርሶባት ሞታለች። የኛ ዘመድ
ሌላ በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁት የደንበጫ ከተማ ነዋሪ ካለፈው ቅዳሜ ጀምሮ በመከላከያና በፋኖ ታጣቂዎች መካከል ከባድ የተኩስ ልውውጥ መካሄዱን ገልጸዋል።
ቅዳሜ ሙሉ ቀን ተኩስ ነው የነበረው። በተለምዶ ደንበጫ በፍኖተ ሰላም ወይም በባህር ዳር መውጫ የሙላለም ችግኝ የሚባል አለ። እዚያ ላይ ነው ተኩስ እየተካሄደ ያለው ለተከታታይ 3 ቀናት ከቅዳሜ ጀምሮ ጫፍ ላይ ነው የመከላከያ ሰራዊቱ ያለው። ከባድ መሳሪያ ወደ ከተማ አልፎ ይላክ ነበር። ቅዳሜ ዕለት ሞርተር ይጠቀማሉ። እሑድም ትናንትና ቀጠለ። በዛ ከሌላው የሚለየው ትናንትና ድሮን ተጠቅመዋል። በተለያየ አቅጣጫ ድሮን ጥሏል።
ነዋሪው በቁጥር ጠቅሰው በጥቃቱ ሰዎች መጎዳታቸውን የገለጹ ሲሆን ቁጥሩን በተመለከተ ከሌላ ወገን ማረጋገጥ አልቻልንም። በአንጻሩ በአካባቢው ላይ የድሮን ጥቃት መኖር አለመኖሩን እንዴት እንዳወቁ የተጠየቁት እኚሁ ነዋሪ
መጀመሪያ ላይ ጠዋት አካባቢ ድምፅ ነበረ፣ የድሮን ድምፅ ማለት ነው። ያው የድሮን ድምፅ ይታወቃል፣ ኤክስፔሪንስ ድምፅ ስለሆነ ሰውቀዋል። ጋሽና ደን ስለነበረ እናውቀዋለን፣ የድሮኑን ማለት ነው። እና የአጠጣሉንም ከድሮን የሚወድቅ ድምፁን ትለየዋለ። አቅጣጫውን ነው መለየት ያው ድምጽ ብቻ ስለምሰማ በቀን ስለነበረ ስለማታያት ነው እንጂ ድሮ ድምጹን እየሰማ ነው ነበር። እንደውም አንድ ሰዎች ተበተኑ እያሉ እያለ ነው ጉዳቱ የደረሰ። አሁንም የተኩስ ልውውጥ አለ።
በተመሳሳይ ግጭትና ለመረጋጋት ውስጥ ቆይታ ላለፉት 3-4 ሳምንታት አንጻራዊ ሰላም እንደነበረባት በነዋሪዎች የሚገለጸው ሸዋሮቢት ከተማ ትናንት ለሰዓታት የቆየ የተኩስ ልውውጥ እንደተካሄደባት ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ በመንግስት ስራ የሚተዳደሩ አንድ አስተያየት ሰጪ ለአሜሪካ ድምጽ ተናግረዋል።
የተጎዳ እዛ ራሳ ነው እንጂ እዚህ የለም። አሁን መከላከያ የመጣው ተብሎ አንድ መሞቱን አውቃለሁ። ዛሬ እዛ ራሳ ነው ወሰነ ግበር ተመቷል። ቢያንስ አንድ ሶስት የማውቃቸው አንድ ሶስት ተመቷል። ሁለቱ ሙተዋል። አንዱን ደግሞ ማርከው ወስደው ሌሱ እርግጠኛ አይደለሁም። ተኩሱም ዛሬም አለ። ልቀቁ እየተባሉ ነው ወደዛ። እንዲሁም ሴቶቹ እዛ ሽሹ ነው እንግዲህ ወደዛ ወደ እንትን ወደ አዋሽ ማለት ነው።
ዛሬ ሸዋሮቢት ከተማ አንጻራዊ ሰላም ሰፍኖባት ብታረፍድም ከሰዓት በኋላ በከተማዋና በአቅራቢዋ በምትገኘው ራሳ አካባቢ በከባድ መሳሪያ የታገዘው የተኩስ ልውውጥ ተጠናክሮ መቀጠሉን አንድ ሌላ በተመሳሳይ ምክንያት ስማቸው እንዳይገለጽ የጠየቁ ነዋሪ አመላክተዋል።
አንደኛው ከባህር ዳር ዩኒቨርሲቲ ሳምንት በፊት ነው የመጣው። ግራጁዌት አድርጎ በማኔጅመንት ሚኒሊክ ያሻው ለማ ይባላል። 23 አመቱ። አንደኛው ውብሸት ገበየው ቸሩ 24 አመቱ። በሜካኒካል ኢንጂነሪንግ ከቡልቲቴ ተመርቆ መጥቷል። እና በአካባቢው በጣም ጸባይ ያላቸው ወጣቶች ያለ አግባብ አትግደሉ እያሉ መጥቷቸው ትናንት ተልስታቸው ነበረ። ማህበረሰቡ ተቆጥቷል። በአሰቃቂ ግድያ ስለሆነ ሰውዬ ገብርኤል ቤተክርስቲያን ሁለቱም የተቀበሩት ቃረምም ማረም አልቻልንም። የዕለት ተዕለት ስራችንን ከከተማ ወጣ ብሎ ያለ እርሻ ስራችንን መቆጣጠርም መከታተልም አልቻልንም።
በአማራ ክልል ስላለው ሁኔታ ከነዋሪዎች በስተቀር ከመንግስት ባለስልጣናት በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በተጨማሪም ለፌዴራል የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ፣ ለሚኒስትር ዴኤታዋ ሰላማዊት ካሳ፣ የሀገር መከላከያ ህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳንና ከአማራ ክልል ህዝብ ግንኙነት ቢሮ ለወይዘሮ ህሊና መብራቱ የእጅ ስልካቸው ላይ በተደጋጋሚ ብንደውልም ስልክ ባለማንሳታቸውና የአንዳንዶቹም ባለመስራቱ ማካተት ሳንችል ቀርተናል። በሌላ በኩል በከተሞቹ ከሚገኙ የተለያዩ ሆስፒታሎች መረጃዎችን ለማግኘት ያደረግናቸው አብዛኞቹ ሙከራዎች አልተሳኩም። ሆኖም የደብረ ማርቆስ ከተማ የተቀናጀ ስፔሻላይዝድ ሬፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አብዬ ዘለቀ በተኩስ ልውውጡ ጉዳት ደርሶበት የተቀበሉት ታካሚ እንደሌለ ተናግረዋል። ሆኖም ከትናንት ጀምሮ በተፈጠረው አለመረጋጋት ለሕክምና አገልግሎት የገቡ የጤና ባለሙያዎች ይህን ቃለ መጠይቅ እስካደረግንበት እኩለ ቀን ድረስ ከሆስፒታሉ አለመውጣታቸውን ተናግረዋል።
ከትናንት ከሰዓት ጀምሮ ያው ከተማው ትንሽ ውጥረት ላይ ስለሆነ ሆስፒታል ላይ አሁን አገልግሎትን እየሰጠ ያለ ባለሙያ ትናንትና ጠዋት የመጣ ነው። ትናንት እንደምታውቀው እሁድ ነው፣ ጥቂት ሰው ነው የሚመጣ ለተረኛ ኤመርጀንሲ ብቻ ለማስተናገድ። እነዛ ያው ቀኑ ሙሉ ትንሽ ውጥረት ስለነበረ ያው አፍተር መሳሳት አካባቢ አስተርኑን የጀመረው ውጥረቱ ከሰዓት በኋላ ነው ያው ተኩሶችን መሰማት የጀመሩት። ከዛ በፊት ያው ባጃጆች ምናምን ቆሙ፣ ያው መረጃ ምናምን ስለሚኖር ከዛ መውጣትም ያው ስለሚፈራ ባለሙያውም ቤት ያለውን መምጣት ስለሚፈራ የነበሩት ናቸው ያደሩት ማለት ነው።
ዶክተር አብዬ የተፈጠረው የጸጥታ ችግር በሆስፒታሉ አገልግሎት አሰጣጥ ላይም ተጽዕኖ ማሳደሩን ገልጸዋል።
የመጀመሪያው እና ትልቁ ጫና በየቦታው ያው አንስቴቢሊቲ ስላለ ያው መንገዶች ዝግ ስለሆኑ ትራንስፖርት አክሰስ የለም። ሰውም በፍርሃት እየተንቀሳቀሰ አይደለም። ስለዚህ በክሮኒክ ኢልነስም በሆነ በአኪዩት ኢልነስ የታመሙ ሰዎች እንደፈለጉ ተንቀሳቅሰው ወደዚህ ወደ እኛ ሆስፒታል መምጣት እየቻሉ አይደለም። ወላድም ይሁን ወቴቨር ወደ ጤና ተቋም ለመምጣት ያው መንገዶቹ ዝግ ስለሆኑ ብዙ በየቦታው ያው ግርግር ስላለ እየተንቀሳቀሰ አይደለም ብዙም ሰው። ሁለተኛው ደግሞ ብቅ ጥልቅን እያለ አንዳንዴ ሲከፈት ምናምን ስለሚመጡ እዚህ ቅርብ ቅርብ ያሉትም ስለሚመጡ የሚመጡትን ለማከም ውጥረት ተኩስ ምናምን ሲኖር ባለሙያው ራሱ ተረጋግቶ አገልግሎቱን ለመስጠት ከየቤቱ መወጦ የሚመጣበት ሁኔታም አደጋ ነው። ሶስተኛና ትልቁ ችግር ደግሞ ያው የግብዓት እጥረት ነው። የግብዓት እጥረቱ ከአደጋ ጋር በተገናኘ የሚመጡትንም በሽተኞች ሌሎችንም ታመው የሚመጡትንም በሽተኞች ለማከም ያው ትንሽ አደገኛ ነው። አሁን በተለይ አደጋ ጋም ተያይዞ ወልድ ጋም ተያይዞ በተለያየ ምክንያት ደም ያስፈልጋቸውን በሽተኞች እንኳ ደም ለመስጠት ደም የለም። ባለፈው ትንሽ ትንፋሽ ስናገኝ አንድ ሳምንት ደህና ሲሆንም ያው ለማሰባሰብ ከደም ባንኩ ጋር ሆነን ሙከራ አድርገን ነበር። የተወሰነ ሰበሰብን። እሱን እንኳ ለደንበኞቹ ለማድረስ ከፍተኛ የሆነ ችግር ነው ያለው። ደምን ያው ደም ስለሆነ አነሳው እንጂ ብዙ ከኤመርጀንሲ ጋር ተያይዞ ለማከም የሚያስፈልጉ ግብዓቶች የሉም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከነሐሴ 19 እስከ ነሐሴ 30 ቀን 2015 ዓ.ም ድረስ በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ፣ በምዕራብ ጎጃም ዞን አዴትና መራዊ፣ በደቡብ ጎንደር ዞን ደብረ ታቦር፣ በማዕከላዊ ጎንደር ዞን ደልጊ፣ በሰሜን ሸዋ ዞን ማጀቴ፣ ሸዋሮቢትና አንጾኪያ ከተሞችና አካባቢዎቻቸው አሰባሰብኩት ያለውን መረጃ ጠቅሶ ባወጣው መግለጫ በአንዳንድ የገጠር ቀበሌዎች በግጭቱ በርካታ ሲቪሎች መገደላቸውን፣ ለአካል ጉዳት መዳረጋቸውንና የንብረት ውድመት መድረሱንም አስታውቀዋል። በተኩስ ልውውጦቹ ወይንም በከባድ መሳሪያዎቹ ተኩስ ከሚሞቱት ሰዎች መካከል በመንገድና በእርሻ ስራ ላይ እንዲሁም በቤታቸው ውስጥ የነበሩ ሰዎች ጭምር የሚገኙ መሆኑን ቤተሰቦችና የአይን ምስክሮች እማኝ አድርጎ አስታውቀዋል።
የተከታተላችሁት የምሽቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። የስራ እድል ፍለጋ የተሰደዱ አንዳንድ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በጦርነት በመታመስ ላይ ከምትገኘው የመን መውጫ አጥተው አጣብቂኝ ውስጥ መሆናቸው ተገለጸ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ በክልሎቹ ባለው የጸጥታ ችግር የተነሳ ከአማራ ወይም ከትግራይ ክልል የመጡ ፍልሰተኞች ወደ ቀያቸው ለመመለስ ፈቃደኛ ባለመሆናቸው ውሳኔውን የተቃወሙ ስደተኞች አደባባይ እንዲወጡም ምክንያት ሆኗል። ማያ ምስክር ከአዲስ አበባ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
በጦርነት ከተበታተከችው የመን የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ገቢ ማግኘት የሚያስችል ስራም ሆነ ወደ ቀያቸው መመለሻ መንገድ አጥተው አጣብቂኝ ውስጥ መውደቃቸው ተሰምተዋል። የተሻለ የስራ ዕድል ፍለጋ በአስር ሺዎች የሚቆጠሩ ኢትዮጵያውያን በየዓመቱ ለሕገ ወጥ አስተላላፊዎች ሰለባ በሚሆኑበትና ካሰቡበት በማያደርስ አደጋ የበዛው ጉዞ ወደ አረብ አገሮች ያቀናሉ። በ18 ዓመት ዕድሜዋ ለመጀመሪያ ጊዜ ወደ ሳውዲ አረቢያ የተጓዘችው ሮማን ምንም እንኳን የሥራ ዕድል ማግኘቱ ቢሳካላትም ሥራ የሚሰራበት ሁኔታ ግን እጅግ አዳጋች እንደነበር ታስረዳለች።
ሁለት ሆነን ነው የምንሰራ። አንዷ ሄደች እንዲናት እሷ ስትሄድ ሥራ በጣም በዛብኝ። በቃ እረፍት አጣሁ። ምግብ አልበላም። ለሥራ ስልክ እግሬን ራሱ መታጠብ በጣም አቅቶኝ ነበር። ከዛን ጠፋሁት። ከዛ ቤት
በፈቃደኝነት ከየመን ወደ አገራቸው ለሚመለሱ ስደተኞች የሚቀርበውን የሰብአዊ እርዳታ የሚቆጣጠረው ዓለም አቀፉ የስደት ተመላሾች ድርጅት አይኦኤም በቅርቡ በክልሎቹ ባለው የጸጥታ ችግር ሳቢያ ወደ ትግራይና አማራ ክልሎች የሚመለሱትን ስደተኞች ማጓጓዝ ማቋረጡ ታውቋል። አይኦኤም ከስደት ተመላሾቹ ወደ አገራቸው የሚያደርጉትን ጉዞ ማስቆም ባይችልም በተለይ ወደ ትግራይና አማራ ክልል ሊመለሱ የሚችሉበትን ሁኔታ ግን እያመቻቸ ያለመሆኑ የተገለጠው። ውሳኔውን የተቃወሙ ኢትዮጵያውያን ስደተኞችም ባለፈው ሳምንት ከየመኗ ዋና ከተማ ኤደን ከሚገኘው የድርጅቱ ጽሕፈት ቤት ደጃፍ ትዕይንተ ሕዝብ ማካሄዳቸውን ተከትሎ ውጊያ መካሄዱና ቁጥራቸው በውል ያልታወቁ ሰዎችም መገደላቸው ተዘግበዋል። አቶ ቴዎድሮስ ትርፌ ዩናይት ስቴትስ የሚገኘው የአማራ ተወላጆች መብት ተሟጋቹ የአማራ ማህበር በአሜሪካ የተባለው ድርጅት ሊቀመንበር ናቸው። ውሳኔው የአማራና የትግራይ ተወላጆች የሆኑ ስደተኞችን ለይቶ የተፈጸመ የኢትዮጵያ መንግስት በተናጠል ያደረገው አግላይ ፖሊሲ ውጤት ነው ይላሉ።
እነኚህ ኢትዮጵያውያን ወደ አገራቸው እንዲመለሱ በመርዳት የመኖሪያ ቤትና ሌሎች የሚያስፈልጋቸው አገልግሎቶች ተሰጥቷቸው በአዲስ አበባና በሌሎች የአገሪቱ አካባቢዎች እንዲኖሩ ሊደረጉ ይችላሉ። የአማራ ተወላጆች በመሆናቸው ወደ አገራቸው መመለስ ሊያቅታቸው አሊያም የግድ ወደ አማራ ክልል መሄድ አያስፈልጋቸውም። የአማራ ተወላጆች በመላው ኢትዮጵያ በተለያዩ አካባቢዎች ይኖራሉ።
በትግራይ ኃይሎችና በፌዴራል መንግስቱ መካከል የተፈረመውን የሰላም ስምምነት ተከትሎም ለሁለት ዓመታት የዘለቀው ጦርነት ባለፈው ጥቅምት ሲቋጭ፣ በአንጻሩ በህዝቡ ብዛት በአገሪቱ ሁለተኛ በሆነውና የፋኖ ሚሊሻ በሚገኝበት የአማራ ክልል ሌላ አዲስ ግጭት መቀስቀሱ ይታወቃል። የኢትዮጵያ መንግስት በሐምሌ ወር መገባደጃ በክልሉ የተጀመረውን ግልጽ ውጊያ ተከትሎ በአማራ ክልል የአስቸኳይ ጊዜ አዋጅ ማወጁም የሚታወስ ነው። ዶክተር መሳይ ሙልጌታ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ዜጎች አደገኛውን የስደት ጉዞ እንዳያደርጉ ለማበረታታት መፍትሄው ኢኮኖሚያዊ ነው ይላሉ።
ሌሎች ምክንያቶችን እንጥቀስ እንጂ አብዛኛው ጉዳይ ግን የኢኮኖሚ ጥያቄ። የስራ እድሉ ቢፈጠር፣ ኢኮኖሚው ቢሰፋ፣ ኢኮኖሚ ሁሉንም አኮሞዴት የሚያደርግ ቢሆን ማይግሬሽን አይኖር አይባልም፣ ይኖር ግን ፕሮፌሽናሊ ሴፍ በሆነ ወይ ማየድ ይቻል ይሆናል።
በሌላ በኩል የሂውማን ራይትስ ዎች በቅርቡ ያወጣው አንድ ዘገባ የሳውዲ ድንበር ጠባቂዎች እንደ አውሮፓውያን የቀን አቆጣጠር ከመጋቢት 2022 እስከ ሰኔ ወር ባለው ጊዜ ውስጥ የየመንንና የሳውዲን ድንበር ለማቋረጥ የሞከሩ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችና ጥገኝነት ጥያቄዎችን መግደላቸውን አመልክቷል። የመብት ተሟጋቹ ቡድን አክሎም ግድያዎቹ በሰብአዊነት ላይ ከተፈጸሙ ወንጀሎች የሚቆጠሩ መሆናቸውን ገልጧል። የኢትዮጵያ መንግስት በበኩሉ የተባሉትን ግድያዎች ለማጣራት ምርመራ እንደሚያካሄድ አስታውቋል። የሳውዲ መንግስት በአንጻሩ ክሱን አስተባብሏል።
በኦሮሚያና በአማራ ክልል ያሉ የታጠቁ ኃይሎችን በሀገራዊ ምክክር መድረክ ላይ እንዲሳተፉ እየሰራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የተቋሙ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ እንደገለጹት ከመንግስት ጋር ልዩነት ያላቸው አካላት ልዩነታቸውን በውይይት መፍታት እንደሚገባ አስረድተው ለዚህም በኦሮሚያና በአማራ ክልሎች በትጥቃዊ ግጭቶች እየተሳተፉ ያሉት ኃይሎች ወደ ሀገራዊ ምክክር ለማምጣት ከሀገር ሽማግሌዎች፣ ከአባገዳዎች፣ ከምሁራንና ከሲቪል ማህበር ድርጅቶች ጋር እየሰራን እንገኛለን ብሏል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የሀገራዊ ምክክር ዋነኛው መርህ አካታችነት መሆኑን ጠቅሰው በኢትዮጵያ ይስተዋላሉ የሚባሉትን ችግሮች በውይይት ለመፍታት ያግዛል በተባለለት ሀገራዊ የምክክር መድረክ የተለያየ አመለካከት ያላቸው ሁሉም ኃይሎች መሳተፍ እንዳለባቸው አስታውሰዋል። በአሁኑ ጊዜም በኦሮሚያ ክልል የሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ደግሞ ሸኔ የሚለው ታጣቂ ኃይል በሀገራዊ ምክክሩ እንዲሳተፍ ለማድረግ ከተለያዩ አካላት ጋር እየሰራን እንገኛለን ብለዋል ዶክተር ዮናስ አዳዬ።
በኦሮሚያ ክልል ካሉ ወንድሞቻችን ጋር በተቻለ እነሱ ወክሏቸዋል ተብሎ የታሰቡትን በኦሮሚያ ውስጥ ያሉትን በአባገዳዎች አማካኝነት፣ በሀገር ሽማግሌዎች አማካኝነት ከነሱ ጋር በጅማም በአዳማም ከተማዎች እንደዚህ እንዴት አድርገን የበለጠ ሰላማዊት የሆነችን ኢትዮጵያን ለመፍጠር ሁሉም እንጌጅ የሚያደርጉበት መንገድ እንፍጠር የሚለውን ስንመካከር ነበረ። ዛሬም ምክክራችን ይህን ይመስላል። በዚሁ አይነት ከሽማግሌዎች ጋር፣ ከሲቪክ ማህበራት ጋር፣ ከምሁራን ጋር ባገኘናቸው አጋጣሚዎች ሁሉ ሰላምን በሰላማዊ መንገድ ማምጣትን ባህል ለማድረግ በዛ ላይ ተግተን እየሰራን እንገኛለን። ጥረታችን አሁንም ይቀጥላል። ቢሆንስ ክልሉ መንግስት በጣም ደጋፊ ነው። ተፎካካሪ ፓርቲዎች በጣም ደጋፊዎች ናቸው። ሁሉም ለሰላም ቆሙ ሲሰሩ ነው የምናገኛቸው። ሲቪክ ማህበራት ግን እዚህ በጣም ጥረት ያደረጉ ነው ያሉ።
በተመሳሳይ በአማራ ክልሉ ግጭት እየተሳተፈ ያለው ራሱን ፋኖ ብሎ የሚጠራውና የኢትዮጵያ መንግስት ደግሞ ጽንፈኛ ቡድን የሚለው ታጣቂ ኃይል የምክክር ሂደቱ አካል እንዲሆን ጥረቶች እየተደረጉ መሆናቸውን ገልጸዋል ኮሚሽነሩ።
አሁንም ቅድም እንዳልነው ከምሁራን ጋር በዋናነት ከሲቪክ ማህበራት ጋር ሲቪክስ በጣም እያገዙን ያሉት ከክልል መንግስታት ጋር ከነሱ ጋር በጥብቅ እየተባበርን ከነሱ እያማከርን ከሸማግሌዎቻችን ጋር እየተመካከርን በዚያው እየሰራን እንገኛለን። በሁሉም አካባቢ አሁን እነዚህ ጎልቶ ወደ ሚዲያ ስለወጡ እንጂ ሌሎችም ካሉ አንድ ላይ ተመካክሮ ችግሮቻችንን ልዩነቶቻችንን በመመካከር በምክክር ለመፍታት ኢትዮጵያ ውስጥ ሰላም እንዲመጣ ማድረግ ነው ስራችን።
ችግሮች በውይይት እልባት ማግኘት እንዲችሉ ጥያቄ ያለው ማንኛውም አካል ከሀገራዊ የምክክር መድረኩ መገለል የለበትም የሚሉት ኮሚሽነር ዮናስ አዳዬ ልዩነት አለን የሚሉ አካላት ችግሮችን በውይይት እንዲፈቱ ጥሪ አቅርበዋል።
በየቦታው ያሉ በአገዛዙ አካሄድ ላይ ምናልባት ተስማማቸው ካሉ እሱም ያን አልተስማማቸውን አንድ ላይ ቁጭ ብሎ ለመነጋገር እኛ ደግሞ ከማንም ሳንወግን ሁሉንም ኢትዮጵያዊ በሚያካትት መልኩ ሁሉንም በማነጋገር በመመካከር መጨረሻም ላይ ለልዩነታችን መሰረት የሆኑትን ነቅስን በማውጣት ወደ አንድነት ለመምጣት በአንድነት ሰላምን ለመገንባት ሀገርን ለመገንባት ነው ትልቁ ጥሪያችን ይሄ ነው።
የኢትዮጵያ ሀገራዊ የምክክር ኮሚሽን በቀጣይ በሚካሄደው ዋናው ጉባኤ ላይ የሚሳተፉ አስተባባሪዎችና ተሳታፊዎች ልየታ በመዲናዋ አዲስ አበባና በሌሎች 6 ክልሎች ማከናወኑን ከዚህ ቀደም ገልጿል። ይኸው የአስተባባሪዎችና የተሳታፊዎች ልየታ ሂደት በተቀሩትም ክልሎች እንደሚቀጥል ያስታወቀው ኮሚሽኑ በትግራይ ክልልም በሀገራዊ ምክክሩ ዙሪያ ውይይት እንዲጀመር የክልሉን ጊዜያዊ አስተዳደር በደብዳቤ እንደጠየቀ አመልክቷል። ሆኖም በቅርቡ በአማራ ክልል የተቀሰቀሰው ግጭት በስራችን ላይ እንቅፋት መፍጠሩ አልቀረም ሲሉ ገልጸው ነበር ዶክተር ዮናስ።
የመጀመሪያው ስነ ልቦና ነው። መቼም በግጭት ላይ በጦርነት ላይ ያለን ህዝብ ለስብሰባ ስጠራው ትቸገራለ። ነገር ግን ቢያንስ እንኳን ወደዚያ ገብተን ለመስራት የሰላሙ ሁኔታ ይስራል ተረጋገጠ። ከዚህ የተነሳ ችግሮች አሉ። እነዚያን ግን ከአማራ ልሂቃን፣ ከሲቪክ ማህበራት፣ በተለይ ከዩኒቨርሲቲዎች ጋር በመከመና ከምሁራን ጋር እንደዚህ የተነጋገር ቀስ በቀስ በተቻለ ህዝቡን እንጌጅ ያደረግን በተቃዋሚነትም የተሰለፉትን እያነጋገርን የክልሉን መንግስት እንደዚህ ደግሞ የሚመራውንም እንደዚህ ለማነጋገር ዝግጅት ያደረግን ነው የምንገኘው እና ደፍነትሊ እያንዳንዱ ግጭት ለእኛ እንቅፋት ነው። ገብረ ሁለንተናዊ ተጽዕኖ ነው የሚያሳድረው። ነገር ግን ተስፋ አንቆርጥም።
ኮሚሽኑ በሀገራዊ የምክክር መድረክ እንዲሳተፉ እየሰራ መሆኑን ከገለጻቸው ታጣቂዎች በኩል እስካሁን ድረስ በይፋ የተባለ ነገር የለም። በእኛ በኩል ከታጣቂዎቹ በኩል ምላሽ ለማግኘት ዋሽንግተን ዲሲ የሚገኙ ዘጋቢዎቻችን ጥረት እያደረጉ ነው። እንዳገኘን ይዘን የምንመለስ ይሆናል። የምክክር ኮሚሽኑ ዋናውን ጉባኤ በዚህ ዓመት በወርሃ ጥር ላይ ለማካሄድ ማቀዱን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሬዚዳንት ጆ ባይደን የህዝብ ተወካዮች ምክር ቤት አባላት በልጃቸው ሀንተር ባይደን የውጭ ቢዝነስ እንቅስቃሴ ተጠቅመዋል የሚለው የክስ ምርመራ ከከፈቱ ሳምንት በኋላ ያተኮሩት የአሜሪካ ህዝብ በሚፈልጋቸው ነገሮች ላይ ነው እንጂ በፖለቲካ ቲያትር ላይ አለመሆኑን ተናግረዋል። ዴሞክራቶች ትኩረት ማስቀየሪያ ነው ብለውታል። ይህ ሁሉ የመጣው የመንግስት ተቋማት ክፍት እንዲሆኑ እንደ አውሮፓውያን አቆጣጠር መስከረም 30 በሚያበቃው የበጀት ድርድር ላይ ህግ አውጪዎች ከባይደን ጋር የግድ ከስምምነት መድረስ በሚገባቸው ጊዜ ላይ ነው። የቪኦኤ ዘጋቢ አዋሽ አርባሳዲ ተጨማሪ ያላት ደረጀ ደስታ እንደሚከተል ያቀርበዋል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በትውልድ ሀገራቸው በደለዌር ቤተ ክርስቲያን የተገኙት ሪፐብሊካን የህዝብ ተወካዮች ምክር ቤት አባላት ተከታተለ ያሉትን የሙስና አሰራር በመጥቀስ የክስ ጥያቄ ከከፈቱ ከጥቂት ቀናት በኋላ ነው። ዋይት ሀውስ የፖለቲካ ትርክት ነው ብሎታል። ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ በምክር ቤቱ ህንፃ ከጽህፈት ቤታቸው ደጃፍ ለመገናኛ ብዙሃን መግለጫ ሰጥተዋል።
House Republicans have uncovered serious and credible allegations into President Biden's conduct.
ሪፐብሊካን የምክር ቤት አባላት ከባድና ታማኒነት ያላቸውን የፕሬዝዳንት ባይደንን ጠባይ የሚያሳዩ ድርጊቶች አጋልጠዋል። እነኚህ ወንጀላዎች አንድ ላይ ሲታዩም የሙስና ባህል መኖሩን ነው የሚያሳዩት።
መካርቲ በመቀጠል ክሱን በስልጣን አላግባብ መጠቀም፣ ጣልቃ መግባትና ሙስና ሲሉ ገልጸውታል። ይህ በተወካዮች ምክር ቤት ተጨማሪ ምርመራ እንዲደረግ የሚፈቅድ ነው። ዲሞክራት ይህ እጅግ የከፋው የፖለቲካ ወገንተኝነት ነው ብለውታል። ዲሞክራቱ የንዑሳን ምክር ቤት አባላት ቡድን መሪ ሐኪም ጀፍሪ ይህን ሲገልጹ
The White House has cooperated and I believe the White House will continue to cooperate because there is nothing
ዋይት ሀውስ ተባብሯል። ዋይት ሀውስ ትብብሩን ይቀጥልበታልን ብያምናለሁ። ምክንያቱም ምንም የሚደበቅ ነገር ባለመኖሩ ፕሬዚዳንት ባይደን ስህተት መስራታቸውን የሚጠቁሙ ምንም የተመዘገቡ ሁኔታዎች የሉም። ፕሬዚዳንት ባይደን በሚያስከሷቸው ወንጀሎች ውስጥ መስራታቸውን የሚጠቁሙ ምንም አይነት ሁኔታዎች አልተመዘገቡም። ፕሬዚዳንት ባይደን ህጉን በየትኛውም መንገድ ቅርጽና ይዘት እንደጣሱ የሚጠቁሙ ምንም አይነት ሁኔታዎች የሉም። ይህ ህገወጥ የክስ ጥያቄ ነው።
ሪፐብሊካኖች ክሱን በሚመለከት ተጨማሪ መረጃዎች ይፈልጋሉ። ሪፐብሊካኗ ናንሲ ሜስ እንዲህ ይላሉ።
The facts are everywhere. There are text messages, there are emails, there are
መረጃዎቹ በየቦታው ናቸው። የቴክስት መልእክቶችም አሉ፣ ኢሜሎችም አሉ፣ ምስክሮችም አሉ፣ ውስጥ አዋቂ ጠቋሚዎችም አሉ፣ ስብሰባዎችም አሉ፣ የስልክ ጥሪዎች አሉ፣ የራት ግብዣዎችም አሉ። ስለዚህ ትንሽ ጭስ ነበር ተብሎ እሳቱን ነው የምንከተለው የምትለው ነገር አይደለም።
ራሳቸው በተለያዩ ፍርድ ቤቶች ከ40 በላይ የወንጀል ክሶች የተመሰረተባቸው የቀድሞ ፕሬዝደንትና የወቅቱ የሪፐብሊካኑ ፕሬዝደንት ግንባር ቀደም እጩ ዶናልድ ትራምፕ ሪፐብሊካን የምክር ቤት አባላት ባጭር ጊዜ ውስጥ ከድርድሩ ፍትሃዊ ስምምነት ሲሉ የጠሩትን የማያገኙ ከሆነ መዘጋቱን እንደሚደግፉ ተናግረዋል። ፍትሐዊ ስምምነት ሲሉ ግን ዝርዝሩ ምን እንደሆነ አልገለጹም። የባይደን እና የመካርቲ ወደፊት ዕጣ ፈንታ በዚህ የክስ ምርመራ ጥያቄ ውስጥ የተሳሰሩ ናቸው። ሙሉ ምክር ቤቱ ፕሬዝደንቱ ይከሰሱ አይከሰሱ በሚለው ላይ ድምፅ ይሰጣል። ውሳኔው አዎ ይከሰሱ የሚል ከሆነ ቀጣዩ ሂደት በሕግ መወሰኛው ምክር ቤት ወይም በሴኔቱ ውስጥ የሚታይ ይሆናል። በዚህ መካከል ግን ምክር ቤቱ የአጭር ጊዜ መፍትሄ ለመወሰንም ሆነ የመንግስት መዘጋት አደጋ ላይ ለመድረስ የሚያስችለውን ውሳኔ ለመስጠት ያሉት ጥቂት የስራ ቀናት ብቻ ናቸው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞ ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። በማዕከላዊ ኢትዮጵያ ክልል የሚገኘው የጌዶ ባህላዊ መልክዓ ምድርና በኦሮሚያ ክልል የሚገኙት የባሌ ተራሮች በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም አቀፍ ቅርስ ሆነው ተመዘገቡ። መልክዓ ምድሮቹ በቅርስነት የተመዘገቡ እንደተገለጸው በሪያድ እየተካሄደ በሚገኘው በ45ኛው የዓለም ቅርስ ኮሚቴ ጉባኤ ላይ ነው። የጌዶ ዞን ባህልና ቱሪዝም መምሪያ ምዝገባው አካባቢውን ለማስተዋወቅ እንደሚረዳ ሲያመለክት፣ በጉዳዩ ላይ በተደጋጋሚ ምርምር ያደረጉት የዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰር የሆኑት ታደሰ ክቤ በበኩላቸው ቅርሱ በተሻለ ሁኔታ ተጠብቆ እንዲቆይ ያግዛል ሲሉ ለአሜሪካ ድምጽ ተናግረዋል። የባሌ ተራሮች ብሔራዊ ፓርክም ዛሬ ሰኞ በዩኔስኮ የዓለም ቅርስነት እንደተመዘገበ ታውቋል። በዚህ ዙሪያ የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አድርሶናል።
በሳውዲ አረቢያ ሪያድ እየተካሄደ የሚገኘው 45ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮም የዓለም ቅርስ ጉባኤ ትናንት ይሁድ የገዶ ባህላዊ መልክዓ ምድርን፣ በዛሬው ዕለት ደግሞ የባሌ ተራሮች ብሔራዊ ፓርክን በዓለም ቅርስነት እንደመዘገባቸው አስታውቋል። በቆዳ ስፋቱ ጠባብ፣ በአቀማመጡም ተዳፋት የሆነው የገዶ ባህላዊ መልክዓ ምድር የገዶ አባቶች አገር በቀል እውቀታቸውን ተጠቅመውና ተፈጥሮን ጠብቀው የሚኖሩበት የጥምር እርሻ ጥበብ ውጤት እንደሆነ የዘርፉ ምሁራን ገልጿል። በገዶ የባልና የባቡ ስርዓት ዛፍ መትከል እንጂ መቁረጥ እንደ ነውር እንደሚቆጠር በዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰር ታደሰ ክብ ያስረዳሉ።
መሬት አጠቃቀሚ ኮነ ሞስ ነው። ፓርኪ ከዚህ ቀጥሎ ነው የምንሰራው። የዓለም ሰዎች መጥተው የሚማሩበት ማለት ነው። ዓለም ለዓለም ለመሬት አያያዝ፣ ለውሃ አያያዝ፣ አየር አያያዝ ዓለም መፍትሄ የለውም እስካሁን ድረስ። ግን እዚህ ገደ ውስጥ መፍትሄ አለ። ይሄ ማይም ህዝብ ነው የምትለው፣ ያልተማረ ህዝብ ነው የምትለው፣ መፍትሄ አለው። ዛፎችን ተክሎ ዛፎች መድኃኒት ናቸው። አየርን ያክማሉ ዛፎች። የታመመ ሰውን ያክማሉ ዛፎች። ውሃን ያክማሉ ዛፎች። አፈርን ይጠብቃሉ ዛፎች። ብለ ዛፎች በሚበቅሉበት ቦታ ነው የሚኖረው ገደ። ይሄ እንግዲህ ካልቸሩ ነው፣ ባህሉ ነው። ይሄ ነው የተመዘገበው ዛሬ።
የአግሮ ኢኮሎጂ ፕሮፌሰሩ ታደሰ ኪቤም በገዶ ባህላዊ የመልክዓ ምድር አያያዝና በመሬት አጠቃቀም እንዲሁም በጥምር እርሻ ላይ በተለያዩ ጊዜያት ልዩ ልዩ ጥናቶችን እንደማድረጋቸው የገዶ ባህላዊ መልክዓ ምድር መመዝገቡ ደስታ እንደፈጠረባቸው ይናገራሉ።
እድሜ ልክን በሙሉ የለፋበት ጉዳይ ነው። ጥናትን ራሱ የማስተር ዲግሪን የዶክተሬት ዲግሪን በዚህ ስርዓት ላይ ነው እኔ ያጠናሁት። ያንን ጽሁፎችን በሙሉ ለዛ ድርጅት ነው የሰጠሁት እንድጠቀሙበት ማለት ነው። ያ አሁን ተመዝግቦ ያ ነገር ዛሬ አሁን ለዓለም ለኢትዮጵያም ትልቅ ነገር በመድረሱ በጣም ደስ ብሎኛል።
የሰው ልጆች፣ የቤት እንስሳት፣ አትክልቶችና ዘመናትን ያስቆጠሩ ደኖች በአንድነት የሚኖሩበት ምድር ስለመሆኑ ፕሮፌሰር ታደሰን ጨምሮ ሌሎችም ምሁራን ይመሰክራሉ። የገዲኦ ዞን ባህልና ቱሪዝም መምሪያ ኃላፊ ዶክተር ዮሴፍ ማሩ የገዲኦ ባህላዊ መልክዓ ምድር በዩኔስኮ የኢትዮጵያ 10ኛው ቅርስ ሆኖ የተመዘገበው በሁለት የተለያዩ ፈርጆች ነው ሲሉ ለአሜሪካ ድምፅ በስልክ ተናግሯል።
አንደኛ የገዲኦ ባህላዊ የመሬት አያያዝ ነው፣ አግሮ ፎረስተሪ። በሁለተኛ ካታጎሪ ደግሞ የዚህ የታሪካዊ መስህቦች ከምንለው የጥንት የስልጣኔ አሻራ ያረፈባቸው ትክል ድንጋዮች ናቸው እና እነዚህ ሁለቱ አንድ ጋር የገዶ ባህላዊ መልክዓ ምድር በሚል ነው በጥምሩ ልመዘገብ ቻለው።
የመምሪያው ኃላፊም የገዶ ባህላዊ መልክዓ ምድር በዩኔስኮ የዓለም የሰው ልጆች ሁሉ ቅርስ ሆኖ እንዲመዘገብ ያስቻሉትን ምክንያቶች ዘርዝረዋል።
በአግሮ ፎረስተሪም ደግሞ እንደ ዩኔስኮ ፎከስ የተደረገው አራት ኮምፖኔንቶች አሉ። አንደኛ ዛፍ ነው፣ አገር በቀል እውቀት ዛፍ አለ። በሁለተኛ ደረጃ ደግሞ በዚህ በአገር በቀል ዛፍ ስር ደግሞ የማደጉ ቋሚ ሰብሎች አሉ፣ እንሴት አለ፣ ኦርጋኒክ ቡና አለ እና እነዚህ በአራተኛ ደረጃ ደግሞ ሶርቲንም ጠብቆ ለዘመናት ያቆየው የማይታይ በሰው ልጅ የማይታይ ግን በሰው ልጅ አይምሮ እያደገ የመጣ አገር በቀል እውቀቱ ነው እና ይሄ ዩኒክ በማድረጉ የዩኒስኮ የቀረበበት ሂደት አለ።
ከጥምር እርሻና ከልዩ የመሬት አጠቃቀም በተጨማሪም የማይነኩ ጥብቅ ባህላዊ የደን ሽፋኖች ያሉት መሆኑም በቅርስነት ለመመዝገብ እንዳስቻለው ኃላፊው አክለዋል። የአካባቢው የቆዳ ስፋት ጠባብና ተዳፋታማ ሆኖ ሳለ የተፈጥሯዊ ገጸ ምድርን አስቸጋሪነት በመቋቋም አካባቢው ከመራቆትና ከጠቅላላ ጥፋት በልማት ተጠብቆ በዓለም ቅርስነት ለመመዝገብ መብቃቱ ሁኔታውን ልዩ እንደሚያደርገውም ዶክተር ዮሴፍ ተናግሯል።
በአፍሪካም ቃሉ ከሚባሉት ጥቂት ድንጋዮቹ ከወደ 10,000 ያህል ይኖራል ተብሎ ነው የሚጠበቀው። ከዛ ውስጥ ወደ 6,000 ጥቂት ድንጋይ በላይ ሄዶ ዞት ይገኛል። ክምችቱን ብቻ ሳይሆን እጅጉኑ ዓለም ላይ ከምናያቸው ትክል ድንጋዮች ከሜጋሊቲክ ሲቪላይዜሽን ለየት ያሉት ናቸው።
የምዝገባውን ጥቅም የተጠየቁት ዶክተር ዮሴፍ ከኢኮኖሚያዊ ፋይዳው በተጨማሪ መልካም ምድሩ እንዲጠበቅና ለትውልዶች እንዲሸጋገር የሚደረገውን ጥረት ይደግፋል ሲሉ አስረድተዋል።
ቅርስ የሚመዘገበው ኢኮኖሚክ ቫሉን ብቻ አይደለም የሚታየው። ዩኒስኮ ለሁለት ዓላማ ነው ቅርሶችን የሚመዘግበው። አንደኛ በአሁን ሰዓት በአገር በቀል እውቀት ተጠብቆ እስከዚህ ቆይተዋል። በቀጣይ ላይ እነዚህ አካባቢዎችን በደንብ ፕላን በማድረግ የራሱ የሆነ ፈንድ በመስጠት ጥበቃው ተጠናክሮ እንዲቀጥል የማድረጉ ስራ በጣም ላይ የተደረገ የሚሄድበት ሂደት ይኖራል። በሰለጠነ መልኩ ቅርሱ በተሻለ መልኩ ተጠብቆ እንዲቀጥል የማድረጉ ስራ በዛ ልክ የሚሄድበት ነው።
በዲላ ዩኒቨርሲቲ የአግሮ ኢኮሎጂ ፕሮፌሰሩ ታደሰ ኪበም የመመዝገቡን ፋይዳ አስመልክቶ ይህንን ምላሽ አጠናክራሉም።
እስካሁን ድረስ ይህን ያህል ውሃ እየጠበቅኩ ነኝ፣ ይህን ያህል አፈር እየጠበቅኩ ነኝ፣ ይህን ያህል አየር እየጠበቅኩ ነኝ፣ ደግፉኝ፣ እርዱኝ ሳይል ምንም ድጋፍ ሳይደረግለት ነው እንግዲህ እዚህ ድረስ የመጣ። ይህን ሁሉ ያለኛል እንግዲህ
የገዲዮ ጥምር እርሻ ኋላ ቀር የአስተራረስ ዘዴ እንደሆነም ሲነገር መቆየቱን ያስታውሱት የዞኑ ነዋሪና የአገር ሽማግሌ አቶ ኃይሉ በየነ በበኩላቸው ጥረታቸው እውቅና አግኝቶ ባህላዊ መልክዓ ምድሩ በዓለም ቅርስነት በመመዝገቡ ደስተኛ እንደሆነ ተናግረዋል።
መሬቱን ለመጠበቅ አባቶች ዋጋ ከፍለዋል። የባለ ስርዓትንም ይሄ የባቦ ስርዓት በማዘግየቱ በዛ የተነሳ በኋላ ቀር ያስታረ ዘቤ ነው እየተባለ ብዙ ትግል ሲደረግ የቆየበት እና ብዙ ምሁራኖች የተሳተፉበት ሁነኛ ቦታ መሆኑን አይቶ አክሰፕት በማድረጉ ደስታችን ወደር የለው።
አቶ ኃይሉ አያይዞም በገዴውም አካባቢን መጠበቅና ከተፈጥሮ ጋር ተስማምቶ መኖር ለዘመናት አብሮ የዘለቀ የባልና የባቡ ባህላዊ እሴቶች እንደሆኑም አስታውሰዋል።
የባህል ውጤት ነው። የገዶ ብሔር የሚኖረው በስርዓት ነው። በባለ ስርዓት ይመራል። ከማዕከላዊ መንግስትም ጋር ከተቀላቀለም በኋላ ያን ነገር ይጠብቃል። ዛፍ መቁረጥ ኃጢአት ነው። ችግኝ በጓሮ ያፈላል። ስለዚህ ይህ ስለሆነ ይሄን ጠብቆ ያቆየው ስለሆነ እውቅና መሰጠቱ ነው እንጂ እውቅና ቢሰጥም ባይሰጥም ባህሉ ነው። የሚተው ነገር አይደለም፣ የሚያራቁተው ነገር አይደለም እና ለሽልማት አይደለም። መኖር የምንችለው በዚህ ብቻ በመሆኑ ነው።
በዩኔስኮ የዓለም ቅርስ ማህደር መካተቱ የህብረተሰቡ ይበልጥ አካባቢውን እንዲጠብቅ ወትሮም የነበረውን መነሳሳት እንደሚያጠናክር ጠቅሰው ኢትዮጵያውያን ቅርሱን እንደ ራሳቸው እንዲከባከቡ ጠይቀዋል። በተመሳሳይ ዜና በዛሬው ዕለት የዩኔስኮ የዓለም ቅርስ ሆኖ የተመዘገበው የባሌ ተራሮች ብሔራዊ ፓርክ በኢትዮጵያ ሁለተኛው ታላቅ የተፈጥሮ ቅርስ ሲሆን በዓለም ደግሞ 11ኛው ቅርስ እንደሆነም የኢትዮጵያ የቱሪዝም ሚኒስትር አስታውቋል። በ45ኛው የዓለም የቅርስ ጉባኤ ላይ ኢትዮጵያ ሁለት ታላላቅ የቱሪስት መዳረሻዎችን በዓለም ቅርስነት እንዳስመዘገበች የጠቀሰው ሚኒስቴር መስሪያ ቤቱ ኢትዮጵያውያን እንኳን ደስ አላችሁ ሲል ደስታውን ገልጿል። ይህንን ዜና ማምሻውን ያገኘን ሲሆን ተጨማሪ መረጃዎችን ይዘን እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀጣዩ መሰናዷችን ሐኪሞን ይጠይቁ ነው። ኮለን ፐፕለስ በመባል የሚታወቁት አንጀት ላይ የሚፈጠሩ ጥቃቅን ነገሮችና ለካንሰር የመጋለጥ እድልን አስመልክቶ ከአድማጭ የደረሰ ጥያቄ መነሻነት የተሰናዳ ቅንብር ነው የዛሬው ሐኪሞን ይጠይቁ መሰናዶ። ሙያዊ ማብራሪያውን የሚሰጡን ዶክተር ዳንኤል ሽብሩ በሳክራሜንቶ ካሊፎርኒያ የጠቅላላ ቀዶ ሕክምናና የጠቅላላ ቀዶ ሕክምና እንዲሁም የአንጀት ልዩ ቀዶ ሕክምና ባለሙያ ናቸው። ያነጋገራቸው አላ ከበደ ነው። ወደ መሰናዶ።
ዶክተር ዳንኤል፣ ከአድማጭ የደረሰን ጥያቄ ኮለን በመባል የሚታወቀው የረጅሙ አንጀት ትልቁ ክፍል ላይ በእንግሊዝኛው አጠራር ፖሊፕስ የሚባሉ ጥቃቅን ነገሮች መኖራቸው በተደረገልኝ የጤና ምርመራ ተረጋግጧል። በአማርኛ ስያሜ ስለሌላቸው የእንግሊዝኛውን አጠራር ነው በቀጥታ እየተጠቀምን ያለ ነው። የእነኚህ ፖሊፖች አንጀት ላይ መፈጠር ለካንሰር የመጋለጥ እድል አለው የሚል ነገር ሰምቻለሁ። እባካችሁ የመስኩ አዋቂ የሆኑ ባለሙያ ጠይቃችሁ አጥጋቢ መልስ ስጡኝ ያሉን በዚሁ በዩናይት ስቴትስ ነዋሪ ሆኑ የፕሮግራማችን ተከታታይ ናቸው።
እስኪ ስለ እነኚህ ፖሊፖች ምንነት በመረዳት ብንጀምር፣ እንዲፈጠሩ የሚያደርጋቸው አጋላጭ መንስያቸው ሲታወቅ ይሆን? ይህን ብናስቀድም።
እሺ፣ በጣም ጥራላ አመሰግናለሁ። እንግዲህ ይሄ ፖሊፕ የምትላቸው ነገሮች ትንንሽ እንደ እጢ ወይንም እንደ እድገት ትበላቸው የትልቁ አንጅ ውስጥም የሚከሰቱ ነገሮች ናቸው እና ሲጀምሩ አጀማመራቸው በናይን ነው ማለት ካንሰረስ አይደሉም ማለት ነው። የዳይጀስቲቭ ትራካችን ውስጥ ከጉሮሮ ጀምሮ እስከ ፊጢጣ ድረስ የመከሰት እድል አላቸው እና በይበልጥ የሚከሰቱት ደግሞ ትልቁ አንጀት ወይንም ኮለን የምንለው አካል ውስጥ ነው።
መልካም። ለመሆኑ እነኚህ ፖሊፖች ወይም ፖሊፕስ በሚለው በእንግሊዝኛ ስም የሚጠሩት በሰውነት ውስጥ መኖራቸውን ለማወቅ የሚያስችሉ ምልክቶች ይኖሩ ይሆን? በቀጥታ ከሚደረገው አድማጫችን ከገለጹት አይነት የጤና ምርመራ ውጪ በሌላ መንገድ አንድ ሰው ሊያውቅ ይችላል? ምልክቶች ሊያይ ይችላል? አስቀድሞ
በጣም ከባድ ነው። ምክንያቱም አንዳንዶቹ ሳይዛቸው በጣም በሚሊሜትር የሚለካን እና እነኚህን ነገሮች ምንም አይነት ስሜት አይሰጡም እና ያው ተገኝተው ማስወገድ የምትችለው በምርመራ ነው እና ብዙ ጊዜ የእድሜ ገደቦች አሉ። አንድ ሰው መቼ መመርመር እንደመጀመር እንዳለበት እነኚህ ነገሮች ማግኘት እና ብዙ ጊዜ አሁን እዚህ አሜሪካ ነገር ለወንድ ሚው 45 ነው፣ ድሮ 50 ነበር 45 ነው እና ስፔሻል የሆነ ቴስት አለ። አይነ ምድር ላይ የሚደረግ ቴስት ነው፣ አንቀላ ቴስት ነው። 45 ዓመት በኋላ በየአመቱ ያንን ካደረግ አንድ ሰው ፖሊፕ ካለበት የመያዝ እድሉ በጣም ሰፊ ነው። እሱን ደግሞ የማይችል ከሆነና ከስኮለ ደግሞ በዛ ጊዜ በዚህ ኮልኖስኮፒ የሚባል አለ። ስፔሻል የሆነ መሳሪያ ነው፣ ካሜራና መብራት ያለው በፊንጢጣ ተከፍቶ ኮለን አይቶ የአንድ ሰው ፖሊፕ እንዳለበት የሌለበት ለማወቅ ይቻላል።
ፖሊፕስ ወደ ካንሰር ህመምነት የመለወጥ እድል አላቸው ብለዋል አድማጫችንም ይህንኑ ነው አጽንኦት ሰጥተው የጠየቁትና የሚለወጥና የማይለወጥበት ምክንያት አለው ወይንስ ሁሉም ፖሊፕሶች ወይም ፖሊፕ ወደ ካንሰር የመለወጥ እድል አለው?
በአብዛኛው ማለት ይቻላል 100% አይደለም፣ ግን በአብዛኛው እነኚህ ፖሊፖች ወደ ካንሰር የመቀየር እድላቸው በጣም ሰፊ ነው። የካንሰር መንስኤ ምንድነው የጥያቄ? ያው በጣም በሪሰርች ላይ በአሁኑ ሰዓት ሁሉ ሰው የሚጠይቀው ጥያቄ ነው። ግን አንዳንድ የምናውቃቸው ነገሮች አሉ፣ በሳይንስ የተረጋገጡ እነኚህን ነገሮች የሚያመጡ ምንድን ናቸው? በዋነኝነት ምግብ ጋር የተያያዘ ነው። በቂ ፋይበር የሌለው ምግብ ማለት ነው። እንግዲህ ፋይበርን የምናገኘው ከየት ነው ከተባለ፣ ፋይበር ማለት የሚገኘው ከአትክልት ጥራጥሬ፣ ፍራፍሬ ከነኝ የሚገኝ የምግብ አይነት ነው እና በጣም አስፈላጊ ነው ለትልቁ አንጀት ውስጥ ላሉ የተለያዩ ማይክሮቦች እነ ባክቴሪያም ቫይረስም እነኚህ ናቸው ኢሚን ሲስተማችንን ጠንካራ እንዲሆን የሚያደርጉ ነገሮች። ስለዚህ እነኚህን ምግብ መብላት በጣም አስፈላጊ ነው። ለምሳሌ WHOም የአሜሪካ ጤና ድርጅትም የሚሉት ምንድን ነው? ያው ልክ እንደ ሲጃራ ከብዛት ጋር የተያያዘ ነው። እሱ ምንድን ነው? ይሄ ፕሮሰስ የሆነ ስጋ መብላት። ለምሳሌ እነኚህ እንደ ቤከን፣ እነኚህ ሳንዱች ስጋዎች ወዘተ፣ እነኚህም ከአግባብ በላይ እንግዲህ ኤግዛክት ዶዙ የለም ምን እንደሆነ አይታወቅም።
ብዙ ጊዜ መመገብ
በጣም ብዙ ጊዜ መመገብ ከጊዜ በኋላ አንድ ሰው ለእነኚህ ፖሊፖች የመከሰትና እነኚህ ፖሊፖች ደግሞ ወደፊት ያው ካንሰር እንደሚሆኑ የታወቀ ነው ለዚህ ሊዳረገው ይችላል። ስለዚህ የፋይበር ምግብ መጨመር እና እነኚህ ፕሮሰስድ ስጋዎች ላይ እንደነ ቤከን፣ ሃም ወዘተ እነኚህን ምግቦች መቀነስ ዋነኛ አንደኛው ነው። ሌላው ደግሞ የአካል እንቅስቃሴ፣ እሱ ያው ሁሉም ካንሰር ጥቅም አለው። አካል እንቅስቃሴ እና ውፍረትን መቀነስ።
ዶክተር ዳንኤል ለካንሰር አጋላጮችን ጭምር መድረግ ያለባቸውን ገልጸዋል። ነገር ግን ራሳቸው ፖሊፖች እንዳይፈጠሩስ መደረግ የሚችል ነገር አለ ወይስ ለእነኝም ተመሳሳይ የሆን ፖሊፖች ሰውነት ውስጥ የሚፈጠሩበት ሁኔታ በእርግጥ ተለይቶ ሙሉ በሙሉ የማይታወቅ ከሆነ መደረግ የሚችለው ነገር ስለው እንዲህ ቢያደርጉ ይሄን ላያጋለጥ እንዳይፈጠሩ ሊረዳ ይችላል የሚባል ነገር አለ?
አሁን እንግዲህ እነኚህ ፖሊፖች ወደ 10-15% የሚሆኑት በዘር የሚተላለፉ ችግሮች አሉ። እነሱ አናወራ፣ ምክንያቱም እነሱ መከላከል አትችልም። አሌሲያ ሰው ፎከሳችን 85-90% የሚሆኑ ፖሊፖች ዝም ብለው የሚፈጠሩ ናቸው አንድ ሰው ላይ እና አንደኛው መንስኤ እንደቀደም እንደጠቀስኩት ይሄ ውፍረት፣ በቂ ፋይበር አለመብላት፣ ከዛ ጋር የተያያዟል። ስለዚህ ይህንኝ ነገሮች እንደክሰቱ ለመከላከል ዋነኛው ነገር የምንበላው ምግብ ላይ ትኩረት መስጠት ነው። አሁን በእኛ ሀገር ባህል የጾም ምግብ የምንለው ማለት ነው፣ በጾም ጊዜ የሚበላ ምግብ። በክርስቲያኑ ማህበረሰብ የጾም ምግብ የሚባለው ለትልቁ አንጀት በጣም ተስማሚ ምክንያቱም እነህ ፖሊፖች እንደደረብ ይከላከላል። በአሁኑ ሰዓት ደግሞ በጣም ሰፊ የሆነ የሳይንቲፊክ ጥናቶች እንድን ያሳዩን ያሉት የአንድ ሰው የኢሚዩን ሲስተም በጣም ወሳኝ ነው ከመከላከል። ይሄ ካንሰርንም ይጨምራል እና ለዚህ ኢሚዩን ሲስተም ደግሞ ጤናማነት ዋናው ተዋናዮች ሰው ልጅ ውስጥ የሚገኙ የተለያዩ ማይክሮቦች ናቸው። እኛ ውስጣችን የተለያየ አይነት ማይክሮ ኦርጋኒዝምስ ይባላሉ። እነኚህ እንግዲህ ቫይረስ፣ ፈንገስ፣ ባክቴሪያ ወዘተ አብረው ነው የሚኖራቸው። ለእነኚህ ናቸው ለእኛን የሚረዱን ጤናኛ እንድንሆን ከቆዳችን ጀምሮ እስከ አንጀት ድረስ እና የእነኚህን ማይክሮ ኦርጋኒዝም ጤናማነት የምንጠብቀው የምንበላው ምግብ
ለማስተካከል ነው።
ዳይቨርስ ለማድረግ እና በመካተል
መልካም። የአድማጫችንን ጥያቄ መነሻ በማድረግ ከኮለን ፖሊፖች ጋር የተያያዙ ለካንሰር የሚዳርጉ ሁኔታዎችን ጨምሮ ሰፊ ማብራሪያን የሰጡን ዶክተር ዳንኤል፣ ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ። አብሮ ይስጥልን። መልካም ቀን።
በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ጉዳፍ ጸጋይ የ5000 ሜትር የዳይመንድ ሊግ የፍጻሜ ውድድር ክብረ ወሰን በመስመር ማሸነፏ በሊቢያ የጎርፍ አደጋ ከሞቱት መካከል 4 የፕሪሚየር ሊግ ተጫዋቾች እንደሚገኙ የሀገሪቱ እግር ኳስ ፌዴሬሽን ማስታወቁ፣ የስፔን ፍርድ ቤት በሩቢያልስ ላይ የእግድ ትዕዛዝ መስጠቱ፣ እንዲሁም ደግሞ የዳኛው በምስል እንዲቀርብ ማዘዛቸውንና አሜሪካዊ ብስክሌተኛ ሴፕ ኩስ ቬልታና እስፓኛ ሻምፒዮን መሆኑን የመሳሰሉትን ዜናዎች ይዞ ኬኔዲ አባተ ይጠብቃቸዋል።
አትሌት ጉዳፍ ጸጋይ የ5000 ሜትር ክብረ ወሰንን ወደ ኢትዮጵያ መልሳለች። አትሌቷ ትናንት በዩናይትድ ስቴትስ ዩጂን የተካሄደውን የ5000 ሜትር የዳይመንድ ሊግ ውድድር ፍጻሜ በ14 ደቂቃ ከ00.21 በማጠናቀቅ የርቀቱን ክብረ ወሰን በእጇ አስገብታለች። የዓለም የ10000 ሜትር ሻምፒዮኗ በ14 ደቂቃ ከ05.20 ሰከንድ በኬንያዊቷ ፌዝ ኪፒየጎን ተይዞ የነበረውን የዓለም ክብረ ወሰን በ5 ሰከንድ ገደማ አሻሽላለች። ከሶስት ክብረ ወሰኖቿ መካከል በሰኔ ወር ፓሪስ ላይ ያስመዘገበችው የ5000 ሜትር ክብረ ወሰን በጉዳፍ የተነጠቀባት ኪፒየጎን አሁን የ1500 ሜትር እና የአንድ ማይል የፈጣን ሰዓት ባለቤት ናት። የዓለም አትሌቲክስ መረጃ እንደሚያሳየው የትናንቱ ለጉዳፍ ሁለተኛዋ የዓለም ክብረ ወሰን ሰዓት ነው። አትሌቷ የዓለም የቤት ውስጥ የ1500 ሜትር ክብረ ወሰን ባለቤት መሆኗንም አስታውሷል። ትናንት በዳይመንድ ሊግ ፍጻሜ ካሳካችው የ5000 ሜትር ክብረ ወሰን በኋላ በዓለም ሻምፒዮና 2 ሜዳሊያዎችን ባለማሳካቴ በጣም ተናድጄ ነበር። ነገር ግን በስልጠናዬና በአካል ብቃቴ ሌላ ድል የማስመዝገብ ትልቅ አቅም እንዳለኝ አውቃለሁ ስትል ተናግራለች። በዩጂን ሁኔታዎች ፍጹም አመቺ ባይሆኑም ማድረግ እንደምንችል አስበን ነበር ስትልም አክላለች። ኬንያዊቷ ቺቤት ጉዳፍን ተከትላ የገባችበት 14 ደቂቃ ከ05.92 ሰከንድ ከሀገሯ ልጅ ከኪፔጎን የቀድሞ የዓለም ክብረ ወሰን ሰዓት በመቀጠል ጊዜም ሶስተኛ ፈጣን ሰዓት ሆኖ ተመዝግቧል። በወንዶች 3000 ሜትር ፍጻሜ ደግሞ ኢትዮጵያዊው ዮሚፍ ቀጀልቻ በፎቶ በተደረገ የአጨራረስ ልየታ ለጥቂት ተሸንፏል። የ22 ዓመቱ ኖርዌጂያዊ አትሌት ኢንገብሪክሰን ዮሚፍን በ100ኛ ሰከንድ በማሸነፍ በ7 ደቂቃ ከ23.63 ሰከንድ ውድድሩን በበላይነት አጠናቋል። በሊቢያ ከፍተኛ ጉዳት ባስከተለው ጎርፍ ምክንያት ታዋቂ የሊቢያ ተጫዋቾችም ሕይወታቸውን ማጣታቸውን የአገሪቱ እግር ኳስ ፌዴሬሽን አስታውቋል። ዳንኤል የሚል ስያሜ በተሰጠው ከፍተኛ አውሎ ንፋስ ሳቢያ 2 ግድቦች ፈንድተው የተከሰተው የጎርፍ አደጋ በአገሪቱ ምስራቃዊ ክፍል የምትገኘውን የወደብ ከተማ የዴርናን አብዛኛውን ክፍል ጠራርጎ መውሰዱ የሚታወቅ ነው። በአደጋው እስከ 20,000 የሚደርሱ ሰዎች መሞታቸውን የዴርና ከንቲባ ሲገልጹ፣ በሺዎች የሚቆጠሩ ሌሎች የከተማዋ ነዋሪዎች ደግሞ ጠፍተዋል ተብሏል። ሕይወታቸውን ካጡት ሰዎች መካከል ሻሂን አልጃሚል፣ ሞንደር ሳዳቃና ወንድማማቾቹ ሳሌህና አዩብ ሳሲ የተባሉ አራት እግር ኳስ ተጫዋቾች እንደሚገኙበት የሊቢያ እግር ኳስ ፌዴሬሽን ይፋ አድርጓል። ተጫዋቾቹ በሀገሪቱ ፕሪሚየር ሊግ ለሚሳተፉ የተለያዩ ክለቦች ይጫወቱ የነበሩ መሆናቸውም ተመልክቷል። ፌዴሬሽኑ ከጠቀሳቸው አራት ተጫዋቾች በተጨማሪ ኢብራሂም አልቃዚሪ የተባለ ሌላ ታዋቂ ተጫዋችም በጎርፍ አደጋ መሞቱን አንዳንድ የስፖርት መገናኛ ብዙሃን ዘግበዋል። ተጫዋቹ ለተለያዩ የሊቢያ ፕሪሚየር ሊግ ክለቦች መጫወቱም ተገልጿል። ከሳምንት በፊት በገዛ ፈቃዳቸው ኃላፊነታቸውን የለቀቁት የቀድሞው የስፔን እግር ኳስ ፌዴሬሽን ፕሬዝደንትና የአውሮፓ እግር ኳስ ማህበር ምክትል ፕሬዝደንት ሉዊስ ሩቢያሌስ አርብ ዕለት ማድሪድ በሚገኘው ከፍተኛ ፍርድ ቤት ቀርበዋል። ሩቢያሌስ የዓለም ዋንጫ አሸናፊዋን ጄኒ ሄርሞሶን ከንፈር ከመሳማቸው ጋር ተያይዞ የቀረበባቸውን የአቃቤ ሕጎች ውንጀላ ለመከላከል ነው ፍርድ ቤት ያመሩት። የቀድሞው የፌዴሬሽኑ ኃላፊ በተጠረጠሩበት የጾታ ጥቃት ዙሪያ ምርመራ እየተደረገ በመሆኑ ፍርድ ቤቱ ሩቢያሌስ ወደ ሄርሞሶ አቅራቢያ እንዳይደርሱ የእገዳ ትዕዛዝ እንዲሰጥ በአቃቢያን ሕጎች የቀረበለትን ጥያቄ ተቀብሎ ትዕዛዝ ሰጥቷል። የእገዳው ትዕዛዝ ሩቢያሌስ ሄርሞሶን ለማግኘት እንዳይሞክሩ ወይም ከእርሷ በ200 ሜትር ርቀት ክልል ውስጥ እንዳይገኙ የሚከለክል ነው። በሌላ በኩል ሩቢያሌስ በየሁለት ሳምንቱ ለፍርድ ቤት ሪፖርት እንዲያደርጉ የቀረበውን ጥያቄ ግን ዳኛው ፍራንሲስኮ ዴ ሆርሄ ውድቅ አድርገዋል። ሮይተርስ እንደዘገበው ለአንድ ሰዓት ያህል የቆየው ዝግ ችሎት ከተጠናቀቀ በኋላ ሩቢያሌስ ከጠበቃቸው ጋር ፍርድ ቤቱን ለቀው ሲወጡ ከውጪ ሲጠብቋቸው የነበሩ መገናኛ ብዙሃንን ለማናገር ፈቃደኛ አልሆኑም። ምንም እንኳን ሄርሞሶ ያለ ፈቃዷ እንደተፈጸመ ብትገልጽም ከንፈሯን የሳሙት በፈቃዷ መሆኑን የሚገልጹት ሩቢያሌስ በአቃቤ ሕግ የቀረበባቸውን ክስ ውድቅ ያደረጉ ሲሆን በክስ ሂደቱ ጥፋተኛ ሆነው ከተገኙ የገንዘብ ወይም የእስር ቅጣት ሊጠብቃቸው ይችላል። በመጨረሻም ብስክሌት። ከታዋቂ የብስክሌት ውድድሮች አንዱ የሆነው የቬልታ ኤስፓኛ የሶስት ሳምንት ውድድር እሁድ ዕለት በማድሪድ ሲጠናቀቅ አሜሪካዊው ሴፕ ኩስ የውድድሩ አሸናፊ ሆኗል። ሴፕ ኩስ ከ10 ዓመት በፊት ክሪስ ሆርነር በ2013 በተመሳሳይ ስፍራ ካስመዘገበው ድል በኋላ ከአውሮፓ ግራንድ የብስክሌት ውድድሮች አንዱን በማሸነፍ የመጀመሪያው አሜሪካዊ ሆኗል። በስፔን ዋና ከተማ በተካሄደው የመጨረሻ ዙር ውድድር አውስትራሊያዊው ካደን ግሮቭስ ፍጻሜውን ቢያሸንፍም ኩስ የጠቅላላ ውድድሩ አሸናፊ ነው። የኩስ ቡድን የሆነው ጁምቦ ቢስማም በብስክሌተኛው አማካኝነት የዓመቱን ሶስተኛውን ድል አስመዝግቧል። ቡድኑ ከዚህ ቀደም በዚሁ የአውሮፓውያን 2023 ጂሮ ዲታሊያን በፕሪሞዝ ሮግሊች እንዲሁም ቱር ዴ ፍራንስን በጆናስ ቪንጌጋርድ በኩል ማሸነፍ ችሏል። ሮይተርስ እንደዘገበው ይኸው የኔዘርላንድስ ቡድን በማድሪዱ የቬልታ ኤስፓኛ ውድድርም የደረጃ ሰንጠረዡን በበላይነት ሲያጠናቀቅ ቪንጌጋርድና ሮግሊች ኩስን በመከተል ሁለተኛና ሶስተኛ ሆነው አጠናቀዋል። እንደ አውሮፓውያኑ በ2018 ቡድኑን የተቀላቀለው ኩስ ከትናንቱ ድል በኋላ የማይታመን ነው፣ አጠቃላይ ውድድሩ በጣም የለፋሁበት ነበር ብዬ አስባለሁ። አሁን በማለቁ ደስ ብሎኛል። ይህን ተሞክሮ በብዙ አስደሳች ትዝታዎቼ መለስ ብዬ እመለከታለሁ ሲል ለዩሮስፖርት ተናግሯል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት መስከረም 7/2016 ዓ.ም መሰናዷችን ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ዝግጅቶቻችን በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት እስከ 3 ሰዓት በኢትዮጵያን ሰዓት አቆጣጠር እንድትከታተሉን በአክብሮት እንጋብዛለን። የዛሬውን እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርትዖቱ፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በመከወን አብረናችሁ ቆይተናል። ከመላው የስቱዲዮ ባለሙያዎች ጋር እንሰናበታችኋለን። ሰላም ጤና ይስጥልን። ደህና እደሩ። Thank you.